The Voice of America.
እስር፣ ድብደባ፣ ስጋት፣ ፍርሃትና ተስፋ መቁረጥ ተጭኖናል ይላሉ ኦሮሚያ በአማራና በኮንሶ የሚገኙ የአሜሪካ ድምጽ ያነጋገራቸው ነዋሪዎች። የኢትዮጵያ መንግስት በበኩሉ የአስቸኳይ ጊዜ አዋጁ አገሪቱን ለማረጋጋትና አጥፊዎችን ለመለየት ረድቶናል፣ በድብደባ የሰብአዊ መብት ጥሰት ይፈጸምብናል የሚሉም ለሚመለከተው አካል ማመልከት ይችላሉ ይላል። ጽዮን ግርማ የተለያዩ ሰዎችን አነጋግራ የመንግስት ምላሽን ማካታ ተከታዩን ዘገባ ይዛ ቀርባለች።
በኦሮሚያ ክልል የተለያዩ ከተሞች ተቃውሞ ከተቀሰቀሰ አንድ ዓመት አስቆጥሯል። ይህ ተቃውሞ ወደ ሌሎች ከተሞች በተለይም ወደ አማራ ክልል ተሻግሮ በጎንደር የተቀሰቀሰው ተቃውሞ የተለያዩ የአማራ ክልሎችን አዳርሷል። በደቡብ ክልልም እንዲሁ በኮንሶ በዞን የመደራጀት ጥያቄ የቀሰቀሰው ተቃውሞ ከአንድ ዓመት በላይ አስቆጥሯል። በእነዚህ ተቃውሞዎች የበርካታ ሰው ሕይወት ጠፍቷል፣ አካል ጎድሏል፣ ንብረት ወድሟል። በመጨረሻም በመስከረም 2009 ዓ.ም በሀገሪቱ ለስድስት ወር የሚዘልቅ የአስቸኳይ ጊዜ አዋጅ ታውጇል። ከወጣ ሁለት ወር ሊሞላው ጥቂት ቀናት በቀሩት የአስቸኳይ ጊዜ አዋጅ መሰረትም 11,600 ሰዎች በቁጥጥር ስር መዋላቸውን መንግስት አምኗል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከሳምንት በፊት በአዲስ አበባ ከተማ ከሚገኙ የዲፕሎማቲክ ማህበረሰብ አባላት ጋር ባደረጉት ውይይት የአስቸኳይ ጊዜ አዋጅ መታወጁን ተከትሎ የሀገሪቱ ሰላምና ጸጥታ ወደ ቀድሞ ስፍራ መመለሱን ተናግረዋል። በተጨማሪም የኢትዮጵያ ብሮድካስቲንግ ኮርፖሬሽን እና የክልል መንግስታት የቴሌቪዥን ጣቢያዎች በሚያስተላልፏቸው ዝግጅቶች በሀገሪቱ ሰላምና መረጋጋት መስፈኑን የፌዴራሉም ሆነ የክልሉ መንግስታት ጥልቅ ተሀድሶ አድርገው ካቢኔ ማዋቀራቸውን እንዲሁም የታሰሩ ሰዎች ተሀድሶ እያደረጉ መሆኑን እየገለጹ ነው። የአሜሪካ ድምጽ ያነጋገራቸው የተለያዩ ከተሞች ነዋሪዎች በበኩላቸው በሀገሪቱ ላይ እንደ ቀደመው ጊዜ አደባባይ የወጡ ተቃውሞዎች ሙሉ በሙሉ በመቆማቸው ፊት ለፊት የሚሰሙና የሚታዩ ምንም የተቃውሞ ድምጾች የሉም። ይህም ደግሞ ሀገሪቱን የተረጋጋ ሰላም ያላት አስመስሏታል ይላሉ። ነገር ግን ከዚህ ቀደም በተቃውሞ ውስጥ ተሳትፈዋልና ወደፊትም ሊሳተፉ ይችላሉ በሚል የተጠረጠሩ ሁሉ ከየአካባቢው እየታፈሱ ተወስደዋል። ትምህርት ቤቶች ሳይቀሩ የእስር ቤት ማጎሪያዎች ሆነዋል ይላሉ። ያነጋገርናቸው ሰዎች አብዛኛዎቹ ስማቸውን ማንነታቸውንና ድምጻቸውን አየር ላይ እንዳናውል የጠየቁ ናቸው። ጥቂት የፈቀዱልንም ቢሆኑ ድምጻቸውን እንጂ ማንነታቸውን እንዳንጠቅስ ጠይቀውናል። በኦሮሚያ ክልል ሆለታ ከተማ ነዋሪ እንደነበር ይገልጻል። ግን ደግሞ የዩኒቨርሲቲ ተማሪ ስለነበር እረፍት ሲኖረው ወደ ከተማው ይሄዳል። የኢትዮጵያ መንግስት ይቃወማል። በኦሮሚያ የተቃውሞ እንቅስቃሴ ከተጀመረ ጀምሮ ተቃውሞውን እየደገፈ ሰልፍ ይወጣል። እንደርሱ አገላለጽ የተሳተፈባቸው ሰልፎች ሁሉ ሰላማዊ ነበሩ።
ቀጥታ በሰላማዊ መንገድ ነው አስታውቄን ነግረን ማለት ጠይቀን ፍቃድ ካገኙ ነው በኋላ ተቀበለ አስተዳደር ካገኘን በኋላ ነው ወደ ሰላማዊ ሰልፍ የወጣ ነው። መጨረሻ ላይ ሰላማዊ ሰልፍ ሲያልቅ ፖሊሶቹ እና ፌዴራሎቹን አመስግነን ምንም አንድ ትማትም ሳይፈለግ ማለት ነው የሆነ ነገር ሳይሰበር በሰላማዊ መንገድ ነው ጨረሰን የወጣ ነው። ከዚያ በኋላ ነው ተመልሶ መጥቶ ማተያዙ በሰላም ካጠናቀቀን በኋላ ማለት ነው።
ይህ ወጣት እንደሚለው እነዚህ የተሳተፈባቸው ሰልፎች ለአካል ጉዳት አጋልጠውታል። የአስቸኳይ ጊዜ አዋጁ ከታወጀ በፊት ሁለት ጊዜ ታስሯል። ለእርሱ ሁለቱም ምንም ለውጥ የላቸውም። ከአስቸኳይ ጊዜ አዋጁ በፊትም እስር ነበር፣ አሁንም እስር አለ ይላል። ወጣቱ እንደሚለው እስር ላይ በነበረበት ጊዜ ድብደባ እንደደረሰበት ይናገራል።
ከፖሊስ ጣቢያ ነው ወደ ካምፕ ማለት ነው የወታደር ካምፕ አለ። ካምፑ ሜጀር ጄኔራል አየሎ አሪያ የሚባል ነው እንደ ታሰር ነው ማለት ወታደሮች ነበሩ የያዙ። ማታ ወደ ማታ ሰዓት ይገባል ገባ ነው። እኔ ከጀረፍ ያ እግሬ ተሰብሮ ነበር፣ ግራ እግሬ ማለት ነው።
በምንድን ነው የተሰበረው? በምን ተገረፍክ?
መጀመሪያ ላይ በቱቦ ነበር፣ ከዛ በኋላ አሰሩን እና ከዛ እንደ ስር ገብቶ ዛኛው አብሮ ያሰሩ ነው ሰበረው እና ካሰሩን በኋላ ደግሞ እዛ ላይ ነው የደበደጉ። ሁለት ሳምንት ለዚህ አይነት ነበረ አልሞትም ስል ነው አቁተጣሉ።
አሁን በኦሮሚያ ክልል የተለያዩ ከተሞች ወጣቶች ሁለትና ከሁለት በላይ ሆነው በተደጋጋሚ አንድ ቦታ ላይ መሰብሰብ አይችሉም። በተለይ ከፍተኛ ተቃውሞ በነበረባቸው ቦታዎች ጥብቅ ቁጥጥርና ፍተሻ ይደረጋል። ቀደም ሲል በነበረ የአንድ ለአምስት አደረጃጀት መሰረትም በተቃውሞ እንቅስቃሴ ውስጥ ነበሩ የተባሉ ሁሉ ተሰብስበው ይታሰራሉ ይላል። ከዛም በሽብር ይከሰሳሉ፣ እድለኛ የሆኑት ተደብድበው ይለቀቃሉ ይላል። በአማራ ክልል ሰሜን ጎንደር ጭልጋ ከተማ ነዋሪ የሆኑ ግለሰብ የምንኖረው በስጋት ውስጥ ነው፣ ታሰረ እንጂ ተፈታ የሚል ሰምቼ አላውቅም። ቴሌቪዥን ማየት፣ ስልክ ላይ አዳዲስ የወጡ ዘፈኖችን ማዳመጥም ሆነ ሰብሰብ ብሎ መነጋገር ለእስር ይዳርጋል የሚል ስጋት አላቸው። እኚህ ግለሰብ ጋር አስተያየት ለመጠየቅ ስልክ ስደውል ስማቸውን ያሉበትንና የሚሰሩትን ስራ ጠይቂያቸው ነበር። ተከታዩ ምላሽ ነበር የሰጡኝ።
ሰሜን ጎንደር ጭልጋ
በምን ስራ ነው የሚተዳደሩት?
ምን ያደርግልሻል?
ግለሰቡ በቃ አሁን እፈራለሁ፣ እንደ ጎረቤቶቼ እንደ ወዳጆቼ እንዳልታሰር፣ ልጆቼ እንዳይታሰሩ፣ ቤተሰቤ እንዳይበተን ዝርዝሩን ለመናገር እፈራለሁ አሉኝ።
ትልቁ ችግር ህብረተሰቡ ከ12 እስከ 12 ሰዓት ተብሏል። በ12 ሰዓት ማታ ከቀኑ 12 ሰዓት ማለት ነው። ከቀኑ 12 ሰዓት ላይ ቤቱ መግባት አለበት። ሌሊቱ 12 ሰዓት መንቀሳቀስ የለበት።
በአማራ ክልል ደቡብ ጎንደር እብናት በተባለ ከተማ ነዋሪ የሆነ ሌላ ወጣት አነጋግሬ ነበር።
ምንም የተረጋጋ ህይወት የለም። በአጠቃላይ የተረበሸ ህይወት ነው ያለው። የስራ እንቅስቃሴ የለም፣ ተቋማት ምናምን በቃ የሆነ አስጨናቂ ድባብ ላይ ነው ያለው እና ነገ ምን ይመጣብኛል በመኖርና ባለመኖር መካከል ላይ ነው ያለው ሰው ህብረተሰቡ ማለት ነው። እና ይሄ የተረጋጋ ነገር ሊባል አይችልም። ምን ይደርስብኛል ምን ይመጣብኛል ብሎ እየተጠባበቀ ያለ ህዝብ ተረጋግቷል ማለት አይቻልም።
የኢትዮጵያ መንግስት ኮሚኒኬሽን ጽህፈት ቤት ቃል አቀባይ ዶክተር ነገሪ ሌንጮ የአስቸኳይ ጊዜ አዋጁ ሀገሪቱን ወደ ተረጋጋ ሰላም ለመመለስ ጠቅሟል ይላሉ። ሰዎች በእስር ቤት ግርፋት ይደርስባቸዋል፣ ይደበደባሉ የሚለውን ያስተባብላሉ።
እኔ እስከማውቀው ድረስ በሰዎች ላይ በህግ ከለላ ስር ባሉ ሰዎች ላይ ድብደባ ማካሄድ ኢፍትሃዊም ህገ ወጥም እንደሆነ ነው የማውቀው። ይሄ ይደረጋል የሚሉ ሰዎች በትክክል ጉዳዩን የሚመለከታቸው የመንግስት አካላት አሉ፣ የጸጥታ አካላትም አሉ። አክሰስ ማድረግ ይቻላል። ፓርላማም ለምሳሌ ሪፕሬዘንት ያደረጋቸው ሰዎች ይህንን ጉዳይ የሚከታተሉ ሰዎች አሉ። ይሄ መፈጸም የለበትም። ተፈጽሟል የሚሉ ሰዎች ደግሞ ትክክለኛ መረጃ ካላቸው ማጣራትና ህገወጥ ስራ የሚሰሩና ሰዎች ላይ በደል የሚያደርሱ አካላት ካሉ ከህግ በላይ ስላልሆኑ በሀገሪቱ ህግ የሚዳኙበት ሁኔታ ስለምኖር ይሄንን ድምዳሜ መውሰድ ስህተት ይመስለኛል።
ያነጋገርናቸው ነዋሪዎች ግን አካባቢው ጸጥ ያለ ቢመስልም በጸጥታው ስር የበርካታ ሰዎችን ቤት እስር እያንኳኳውና ፍርሃት እያስጨነቃቸው መሆኑን ይገልጻሉ። በኮንሶ በዞን የመደራጀት ጥያቄ የፈጠረው ተቃውሞ ጥያቄውን ለማስፈጸም በተቋቋሙት ኮሚቴዎችና ጥያቄውን በደገፉ ወጣቶች ላይ የሰብአዊ መብት ጥሰት እየተፈጸመ መሆኑን ያነጋገርናቸው በርካታ ሰዎች ይናገራሉ። ከነዚህ ውስጥ አንዱ አሁን ሁኔታዎች ተባብሰዋል፣ ሰዎች ለድብደባና ለእስር ይዳረጋሉ ይላሉ።
ግርፋቱ ቀላል አይደለም። እንግዲህ ሰው ከተያዘ የሚገረፈው ግርፋ ቀላል አይደለም። ሰው አጋጣሚ ገበያ ሄዶ ወይ የሆነ ቦታ ሄዶ ከተያዘና ሰውየው እንዳይንቀሳቀስ ሁለት ወይም ሶስት ሰው ሆኖ ድንጋይ ተሸክመ ይሄን አክል ሜትር ተሸክመ ይዛ ድርስ ከዛ በኋላ አንተ ከግርፋትም ትቀርፋሉ ይባላል። ያን እንግዲህ እንደምንም ብሎ ግርፋቱን ሰርቶ ተሸክመ ያቺ ቦታ ላይ ለቅጣት ነው እንግዲህ ወታደራዊ ቅጣት ነው አድርሶ ከዛ በኋላ ወደ ወይን ቤቱ ወይ ደግሞ ወደ እስር ቤት ይሄዳል። ሌሎች ደግሞ ያው እየተደበደቡ እየተገረፉ ይሄዳሉ። ይሄ ነው የሚደረግባቸው።
እኚህ ግለሰብ በኮንሶ እየተፈጸመ ያለውን ግፍና ስቃይ ማየት ለሚፈልግ ሁሉ መጥቶ ማየት ይችላል። ተደብድበው ቤታቸው የተኙዋሉ፣ ፎቶዎችና ቪዲዮዎችም አሉ። ገለልተኛ የሆነ አካል አጥተን እንጂ መጮ ከጀመርን ቆይተናል። አሁን የት ሄደን አቤት እንደምንል አላውቅም ብለውኛል። ለዶክተር ነገሪ ሌንጮ ይህን ጥያቄ አቅርቤላቸው ነበር። ያነጋገርናቸው ሰዎች የት ሄደን አቤት እንበል ብለውናል ብዬ
የት ሄዶ አቤት ይላሉ ለሚባለው ከፌደራል እስከ ቀበሌ ድረስ መዋቅር ተዘርግቷል ማለት ነው። አሁን የአስቸኳይ ጊዜ አዋጅ ስለታወጀ ብቻ የመንግስት ተቋማት አይሰሩም ማለት አይደለም። ስለዚህ በኮማንድ ፖስቱ ስርም ላሉት እና ለተቋቋሙት በየክልሉ ላሉት ሄዶ ጉዳያቸው ወደ ቅሬታቸው መግለጽ ይችላሉ። በተመሳሳይ ሁኔታ ደግሞ እንደጠቀስኩት ከፌደራል እስከ ቀበሌ ድረስ ህግ የሚከበርበት መዋቅር ስላለ ቢሮዎች ስላሉ ሄዶ ቅሬታቸው መግለጽ ይችላሉ። በህግም ደግሞ ያው ራሳቸው መከላከል ይችላሉ ወይ ደግሞ ቅሬታቸውን ማቅረብ ይችላሉ። ይሄ ግዴታ ከቪኦኤ መስማት የለባቸውም። ዜጎች ስለሆኑ የመንግስት አሰራር ያውቃሉ፣ መጠቀምም ይችላሉ። የኖሩበትም ስለሆነ ለእነሱም ግልጽ ነው ብዬ ነው የማምነው።
ነዋሪዎቹ ገለልተኛ የሆነ አካል ገብቶ ያለንበትን ቦታ ይመልከተን፣ ይጎብኘንና እውነቱን ይወቅልን ይላሉ።